ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። ኢትዮጵያን ጨምሮ የ50 አፍሪካ ሀገራት መሪዎች የታደሙበት የቻይና አፍሪካ ትብብር ጉባኤ ዛሬ በቤጂንግ ተከፍቷል።
ቻይና የዲሞክራሲ የቅድሚያ መስፈርትን ስለማትከተል አምባገነን ይሁን ዲሞክራት ጉዳዩ አይደለም ብቻ እሷ መነገድ ነው ስራዋ። የአውሮፓና አሜሪካውያን ደግሞ የዲሞክራሲ መስፈርት ያስቀምጣሉ። አሁን ይሄ ነገር ክፍተት ፈጠረ። የአሜሪካና አውሮፓ ኢንተርቬንሽን በኢንቨስትመንት በኩል በአፍሪካ ውስጥ በጣም ጉልት አለው። የሰፋው የቻይና ኢንቨስትመንት ነው።
የፖለቲካዊ ኢኮኖሚ ተንታኙን አቶ ሽፈራው ሽፋውንን ነው የሰማችሁት። ዘገባው በአብይ ርዕሳችን ይቀርባል። ሌሎችም በርካታ የሀገር ውስጥና የውጭ ሀገር ዘገባዎችን ይዘናል። ክብራትና ክብራን ዛሬ እለቱ ሰኞ ነሐሴ 29 2016 ዓ.ም ነው። ሳስተናግዳችሁ የማመሻው እንግዲህ ወለኔ ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ፣ ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። የምሽቱ ዋና አዘጋጅ አሉላ ከበደ ነው። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ የጋበዝኩ። አሁን በቅድሚያ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የቻይና የአፍሪካ ትብብር ጉባኤ ተጀመረ። ከኢትዮጵያ ጋር ከ50 የአፍሪካ ሀገራት መሪዎች የታደሙበት የቻይና አፍሪካ ትብብር ጉባኤ ዛሬ በቤጂንግ ተከፍቷል። ለሶስት ቀናት በሚካሄደው ጉባኤ ላይ እስከ አውሮፓውያኑ 2027 በሚኖረው የቻይናና አፍሪካ ግንኙነት የትብብር ሰነዶች ላይ ውይይት ተደርጎ ስምምነት እንደሚፈረም ይጠበቃል። ለጉባኤው ቤጂንግ ከገቡ የአፍሪካ መሪዎች አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ ቻይና አድርጋለች ያሉትን ድጋፍ አድንቀዋል። የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታሁን ግን ቻይናና አፍሪካ ያለፉት 20 ዓመታት ኢኮኖሚያዊ ግንኙነት ጤናማ እንዳልሆነ አብራርተዋል። ሙሉ ዘገባው በአብይ ርዕስ ይቀርባል። ከደቡብ ሊባኖስ በርካታ ሮኬቶች ወደ እስራኤል ከተተኮሱ በኋላ የእስራኤል ጦር ዛሬ ረቡዕ በሂዝቦላ ታጣቂዎች ላይ ያነጣጠረ ጥቃት መፈጸሙን አስታወቀ። በጋዛ ሰርጥ በእስራኤልና በሐማስ ታጣቂዎች መካከል በተደረገው ጦርነት በሐማስ ታስረው የሚገኙ አንዳንድ ታጋች ቤተሰቦች ዛሬ ረቡዕ ተቃውሟቸውን አሰምተዋል። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ማቴው ሚለር የእስራኤል ሕዝብ ካሁን በኋላ ብዙ መጠበቅ አይችልም፣ በዚህ ጦርነት አስከፊ ውጤት እየተሰቃየ ያለው የፍልስጤም ሕዝብ ካሁን በኋላ መጠበቅ አይችልም፣ ዓለምም እንዲሁ ብዙ መጠበቅ አይችልም ብለዋል። በድርድር ውስጥ አንዱ ቁልፍ አከራካሪ ነጥብ ኔታንያሁ የእስራኤል ወታደሮች በጋዛና በግብጽ ድንበር ላይ መቆየት አለባቸው የሚለው አቋማቸው ነው። ሚለር ግን ዩናይትድ ስቴትስ በጋዛ ውስጥ የእስራኤል ወታደሮችን ለረጅም ጊዜ መገኘት እንደምትቃወም ተናግረዋል። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ዛሬ ረቡዕ የሥራ መልቀቂያ አቀረቡ። በዓለም አቀፍ ደረጃ ዩክሬንን በመወከል ታዋቂ ከነበሩት መካከል አንዱ የሆኑት የ43 ዓመቱ ኩሌባ በስልጣን ለመልቀቅ የፈለጉበት ምክንያት አላቀረቡም። ኩሌባ መልቀቂያውን ያቀረቡት ፕሬዝደንት ቮሎዲሚር ዜሌንስኪ ለጦርነቱ ቀጣይ ወሳኝ ምዕራፍ እየተዘጋጁ ባሉበትና ትልቅ የመንግስት ባለስልጣናት ለውጥ ይኖራል ተብሎ በሚጠበቅበት ወቅት ነው። ዜሌንስኪ ባለፈው ሳምንት ንግግራቸው በመጪው ህዳር 1000 ቀናት የሚያስቆጥረው የጦርነት ወሳኝ ደረጃ በሚይዝበት ወቅት የካቢኔ አባላት ሹምሽር አይቀሬ መሆኑን ፍንጭ ሰጥተዋል። ሌሎች 4 የካቢኔ ሚኒስትሮችም ትላንት ማክሰኞ ኃላፊነታቸውን ለመልቀቅ ጥያቄ ማቅረባቸው ሲገለጽ፣ ይህ እንደ አውሮፓ አቆጣጠር ከ2022 የሩሲያ ወረራ ወዲህ ትልቁ የካቢኔ ለውጥ ተደርጎ ተወስዷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የባይደን አስተዳደር ሩሲያን ፕሬዝዳንታዊ ምርጫ ላይ ባነጣጠሩ የሐሰት መረጃ ቅስቀሳዎች ለመክሰስ በዝግጅት ላይ መሆኑን ስለ ጉዳዩ ቅርበት ያላቸው ሰዎች ተናገሩ። ከመግለጫው በፊት በይፋ መናገር ያልተፈቀደላቸው በመሆኑ ስማቸው ያልተገለጸ ሰዎችን ጠቅሶ አሶሲየትድ ፕሬስ እንደዘገበው የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ሜሪክ ጋርላንድ ዛሬ ረቡዕ ስለ ጉዳዩ መግለጫ ይሰጣሉ ተብሎ ይጠበቃል። የስለላ ተቋማት ቀደም ሲል ሩሲያ በምርጫ ውስጥ ጣልቃ ለመግባት በመሞከር የተሳሳተ መረጃ ተጠቅማለች በማለት ክስ ሰንዝረዋል። በጠቅላይ አቃቢ ህጉ ጋርላንድ ይፋ የሚደረገው ክስ ዩናይትድ ስቴትስ ስጋቶችን ጥልቀትና በተጠርጣሪዎች ተሳታፊዎች ላይ የሚወሰዱ ጋይ እርምጃዎችን ከወዲሁ እንደሚያሳይ ይጠበቃል። መግለጫው ከሚያካትታቸው መካከል የሩሲያ መገናኛ ብዙሃን ስለሚያሰራጩት የሐሰት መረጃዎችና ፕሮፓጋንዳዎችን እንደሚጨምር ዘገባው አመልክቷል። በመጨረሻም የሂዩማን ራይትስ ዋች ሊባኖስና ቆጵሮስ ፍልሰተኞችን ወደ ሶሪያ መልሰው ያባረሩ ነው አለ። የሊባኖስ ጦር በጀልባ ለመውጣት የሚሞክሩትን ሶሪያውያን ስደተኞችን ይዞ በመልስ ወዲያውኑ ወደ ሶሪያ እንደሚያባረራቸው የመብት ተሟጋቹ ድርጅት ባወጣው መግለጫ አስታውቋል። የባህር ዳርቻ ጠባቂዎችን ጨምሮ የቆጵሮስ የጸጥታ ኃይሎች ጀልባቸው ቆጵሮስ የደረሰች ስደተኞችን የስደት ህጋዊ ሁኔታ ሳይለይ ወይም ወደ ሶሪያ ተመልሰው የመላካቸው ስጋት ባለበት ሁኔታ ሶሪያውያኑን ወደ ሊባኖስ መልሰው ልከዋቸዋል ሲል ድርጅቱ ከሷል። በአውሮፓ አቆጣጠር ከ2019 መገባደጃ አንስቶ ከባድ የኢኮኖሚ ቀውስ ያጋጠማት ሊባኖስ ወደ 2 ሚሊዮን የሚጠጉ ሶሪያውያን ስደተኞችን ታስተናግዳለች። በአውሮፓ አቆጣጠር በ2011 የተከሰከሰው የሶሪያ ጦርነት ከግማሽ ሚሊዮን በላይ ሰዎችን ሲገድል ከጦርነቱ በፊት ከነበረው ህዝብ ግማሽ ያህሉን አፈናቅሏል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው የረቡ ምሽት ዝግጅታችን ወደ እንግድ ወልዴ።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁ የረቡ ምሽት ስርጭታችንን ነው። ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ፣ የምሽቱ ዋና አዘጋጅ አሉላ ከበደ፣ የዌብና ማህበራዊ ድረገጽ አሰናጃችን አበባየው ገበያው ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ሳስተናግዳችሁ የምቆየው እንግዶልኝ ነኝ። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። ኢትዮጵያን ጨምሮ የ50 አፍሪካ ሀገራት መሪዎች የታደሙበት የቻይና አፍሪካ የትብብር ጉባኤ ዛሬ በቤጂንግ ተከፍቷል። ለሶስት ቀናት በሚካሄደው ጉባኤ ላይ እስከ አውሮፓውያኑ አቆጣጠር 2027 በሚኖረው የቻይናና አፍሪካ ግንኙነት የትብብር ሰነዶች ላይ ውይይት ተደርጎ ስምምነት እንደሚፈረም ይጠበቃል። ለጉባኤው ቤጂንግ ከገቡ የአፍሪካ መሪዎች አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ ቻይና አድርጋለች ያሉትን ድጋፍ አድንቀዋል። የቻይናና አፍሪካ ያለፉት 20 ዓመታት ኢኮኖሚያዊ ግንኙነት ጤናማ እንዳልሆነ የሚገልጹት የፖለቲካዊ ኢኮኖሚ ተንታኝ አቶ ሽፈራው ሽታውን ለዚህም ምክንያቱን አብራርተዋል። ኬኔዲ አባተ ዝርዝሩን ይዘዋል።
በየሶስት አመቱ በቻይና መዲና ቤጂንግ የሚካሄደው የቻይና አፍሪካ የትብብር መድረክ ዛሬ ነሐሴ 29 ቀን 2016 ዓ.ም ተመረተ ተጀምሯል። የ50 አፍሪካ ሀገራት መሪዎችና ልዑኮቻቸው በተገኙበት በእንኳን ደህና መጣችሁ የራት ግብዣ ዛሬ በይፋ የተጀመረው የውይይት መድረኩ ለሶስት ቀናት በሚኖረው ቆይታ እስከ አውሮፓውያኑ 2027 በሚኖረው የቻይናና የአፍሪካ ግንኙነት የትብብር ሰነዶች ላይ ንግግር እንደሚደረግበት የሮይተርስ ዘገባ ያመለክታል። የቻይናና አፍሪካን ኢኮኖሚ ግንኙነትና የ9ኛውን ጉባኤ በሚመለከት ለአሜሪካ ድምጽ አስተያየታቸውን የሰጡት የፖለቲካዊ ኢኮኖሚ ተንታኝ አቶ ሽዋፈራው ሽታውን ባለፉት 2-10 አመታት ቻይና በአፍሪካ የተከተለችው ዲፕሎማሲ ውጤት አስመዝግቦ የአፍሪካ ትልቋ የንግድ አጋር ለመሆን መብቃቷን ይገልጻሉ። በዝቅተኛ ክፍያ የሚሰራ የሰው ኃይልና ጥሬ ዕቃ ያላት አህጉር በመሆኗ በአፍሪካ ባለው ውድድር ላይ የበላይነትን በመያዝ ቻይና በአህጉሪቱ ባላት ተሳትፎ ያስገኘችው ኢኮኖሚያዊ ጠቀሜታዎች ቢኖሩም ግንኙነታቸው ጤናማ እንዳልሆነ ነው አቶ ሽዋፈራው የሚናገሩት። ለዚህም አንዱ ማሳያ በተመናመነ ዲሞክራሲ በሚታሙት የአፍሪካ መሪዎች ዘንድ ተወዳጅ የሆነውን ቅድመ ሁኔታን ያልተከተለ የኢኮኖሚና ኢንቨስትመንት ፖሊሲዋን መሰረት በማድረግ ቻይና በሁለትዮሽ የኢኮኖሚ ግንኙነቱ ይበልጥ ተጠቃሚ የምትሆንበትን እድል መፍጠሯ እንደሆነ ያስረዳሉ።
ቻይና የዲሞክራሲ የቅድሚያ መስፈርትን ስለማትከተል አምባገነን ይሁን ዲሞክራት ጉዳዩ አይደለም፣ ብቻ እሷ መነገድ ነው ስራዋ። የአውሮፓና አሜሪካውያን ደግሞ የዲሞክራሲ መስፈርት ያስቀምጣሉ። አሁን ይሄ ነገር ክፍተት ፈጠረ። የአሜሪካና አውሮፓ ኢንተርቬንሽን በኢንቨስትመንት በኩል በአፍሪካ ውስጥ በጣም ጉድለት አለው። የሰፋው የቻይና ኢንቨስትመንት ነው። እሱ ደግሞ ዲሞክራታይዜሽንን አቅጥኖ ቢዝነሱን ከፍ ለማድረግ ተሞክሯል። ግን የህዝብና የምላት ህዝቡ ሴይንግና ሪሶርስ ተቀናብሮ በአፍሪካ ወይም በኢትዮጵያ ኢኮኖሚ ውስጥ እንዲገባ የተደረገ አልመሰለኝም። ለምሳሌ አንድ ፕሮጀክት ላይ የኢትዮጵያ መንግስት ፕሮፖዝ ያደረገ ለቻይና መንግስት ገንዘብ ያበድር ይችላል። ገንዘብ አበድሮ ሉክ ኮንትራክተሩ ከቻይና ነው የሚሆነው፣ የሰው ኃይሉም ከቻይና ነው የሚሆነው፣ የውጭ ኢንቨስት ፎሬን ከረንሲው ራሱ ከዛ ፕሮጀክት የሚገኘው ትርፉ ቀጥታ ወደ ቻይና ባንክ ከሀገር ነው የሚወጣው። በአብዛኛው ነው ማለት ለይስሙላ የተወሰነ በሀገር ውስጥ የሚቀር ነገር ያለ እንዲመስል የሚደረግ ነገር አለ። እና የቻይና ኢንቨስትመንት ኢንተርቬንሽን ግዴለሽ የሆነ እና የተራ ነጋዴ ተሳቦት ነው የሚታይ።
የቻይና ፖሊሲ ዲሞክራሲና ነጻነትን ችላ ማለቱ በአፍሪካ ኢኮኖሚ ላይ አሉታዊ ተጽዕኖ ከማሳደሩም ባለፈ የባህል ወረራና የሥራ ቅሚያም የሚስተዋል መሆኑ ሌላው ፈተና እንደሆነም ነው የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታውን የተናገሩት።
በእኔ እምነት ሀገር በቁሳዊና በመንፈሳዊ ልማት ነው የምትቆመው። መንፈሳዊ ልማት ማለት ሰዎች ሐሳባቸውን በነጻ የመግለጽ ወደ የሚፈልጉት ቦታ እንደፈለጋቸው እንቀሳቀስ፣ ሐሳቡን እንዲሆንለት የሚፈልገውን ነገር እንዲናገር የሚፈቅድለት ህዝብ መሆን አለበት። እና እንዲህ ያሉ መንፈሳዊ ልማቶች እንዲቀጥሙ ሆኗል የቻይና ኢንቨስትመንት በአፍሪካ ውስጥ በተለይ በኢትዮጵያም ጭምር ማለት ነው። እና ቁሳዊ ልማቱ ቢያድግም መንፈሳዊ ልማቱን ከጎደለ፣ ሆድ ቢሞላም ነጻነትና ህሊና ከጎደለ ሚዛን ያጣል እና ለአፍሪካ መሪዎች የሚበጅ አይሆንም። ለዚህም ነው ለምሳሌ ቻይና በኢህአደግ ጊዜ ከፍተኛ የሆነ ኢንቨስትመንት ብታደርግ ነበር፣ ግን የቻይና ኢንቨስትመንት ኢህአደግን ከመውደቅ አላደነውም። ለምን? መንፈሳዊ ልማቱ ላይ መንግስት ስለማያተኩር እና ገንዘብ በባኘቱ ቁሳዊ እንትን ካሟላሁለት ይበቃዋል ብሎ ስለሚያስብ። ሌላው ደግሞ የካልቸር ኢንቬዥንም አለ። አሁን እስከ 200 ሺህ የቻይና ዜጎች ያሉበት የአፍሪካ ሀገር አለ። እና ምንድን ነው የቻይናን ራሷቸው ከትልቅ ኢንቨስትመንት ይልቅ ኢቨን በመካከለኛና አነስተኛ ኢንቨስትመንት የቢዝነስ ስራ ውስጥ ልስ ከመሳተፍ እና የአፍሪካ ወጣቶችን የስራ እድል እስከ መዝጋት የደረሰ ነገር አለ።
በ9ኛው የቻይና አፍሪካ የትብብር ጉባኤ ላይ ለመታደም ዛሬ ጠዋት ቤጂንግ መግባታቸውን በማህበራዊ የትስስር ገጾቻቸው የገለጹት ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ሺ ጂንፒንግ ጋር ውይይት ማድረጋቸውን ገልጸዋል። ኢትዮጵያ የቻይናን ያልተቋረጠ ዘርፈ ብዙ ድጋፍ በእጅጉ ታደንቃለችም ብለዋል ጠቅላይ ሚኒስትሩ። በኢትዮጵያ የእድገት ጎዳና የቻይና ኢንቨስትመንቶች ቁልፍ ሚና ተጫውተዋል ሲሉም ነው የገለጹት። ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ለኢኮኖሚ እድገት ጠቃሚ የሆኑ መሰረተ ልማቶች በቻይና ብድርና ኢንቨስትመንት የተሰሩ ቢሆንም በሌላ በኩል አዋጭ ባልሆኑና ለፖለቲካ ፍጆታ በሚውሉ ፕሮጀክቶች ላይ ኢንቨስት ማድረግና ለነዚህ ፕሮጀክቶች ከቻይና ብድር መውሰድም አፍሪካ የተካነችበት እንደሆነ የፖለቲካዊ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታውን ያስረዳሉ። በመሆኑም የቻይና አፍሪካ ግንኙነት በአዲስ መልክ መቃኘት እንዳለበት ይመክራሉ።
የአፍሪካ እኮ አሁንም በልቶ ማደግ የሆነበት አህጉር ነው። አፍሪካ መሪዎች በአሁኑ ሰዓት የራሳቸው ህዝባቸው የሚመግቡበትን ፕሮጀክት ላይ ማተኩር የለባቸውም ወይ? መግበው ሲያበቁ ኤክስፖርት ማድረግ ይችላል። ለምሳሌ ኢትዮጵያ ሀገር ኢን ቢሊየንስ አሁን መናፈሻና ኮሪደር ላይ ኢምፖርታንት ናቸው፣ ባይዘው ያስፈልጋሉ፣ ግን አርጀንት አይደሉም። እዚህ ጋር በልቶ ማደር ኩዌስችን ነው። እና የአፍሪካ መሪዎችም ኃላፊነት የተሰማው ኢንቨስትመንት ማካሄድ አለባቸው። አዋጭነቱን እያዩ መሆን አለበት። ፕላስ ደግሞ ሁል ጊዜ ነጻነትና ዲሞክራሲ መስጠት በሚያስችል መሆን አለበት። ልማትን የሚያመጣው የህዝብ ነጻ ተሳትፎ ነው። ግን ቻይናም ራሷ ዝም ብላ ከዚህ በኋላ የምታበድር አይመስለኝም። የቻይናው ያሁኑ መሪ ተናግረዋል፣ ሬስፖንስብል ኢንቨስትመንት፣ ኃላፊነት የሚሰማው ኢንቨስትመንት ነው የምንፈልገው። ሚኒንግ የምናወጣው ገንዘብ ጥቅም ማስገኘት አለበት ለእናንተም ለእኛም ብለው ምክር ሰጥተዋል። ምክንያቱም ፕሮጀክቱ የሚፈለገውን ጥቅም ሳያስገኝ ሲቀር የብድሩ ጫና በተበዳሪው ምስኪን አፍሪካ ሀገራት ጫና ሲያሳድር፣ በኋላ ደግሞ ብድር ቀንሱልን፣ ሰረዙልን የሚል ልመና ደግሞ አፍሪካውያን ደጅ ይጥናሉ ቻይና እና ይሄ ደግሞ በሀገሪቷ ላይ ዲፔንደንስ ይሄ በጣም ያለፈ ጥገኝነት ምናምን ያሳያል።
እስከ አርብ ድረስ በቻይና በሚካሄደው ጉባኤ ላይ እንደ አውሮፓውያኑ ከ2024 እስከ 2027 በሚኖረው የቻይና አፍሪካ ትብብር የድርጊት መርሃ ግብር ላይ ባተኮሩ ሁለት ሰነዶች ላይ ውይይቶች ተደርገው ስምምነት ላይ ይደረሳል ተብሎ እንደሚጠበቅ የቻይና ባለስልጣናት ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ይህንኑ የቻይና አፍሪካ ትብብርን የተመለከተ ተጨማሪ ዘገባ አለን። አፍሪካ ከቻይና ጋር ስልታዊና በመርህ ላይ የተመሰረተ አቀራረብ ያስፈልጋታል መባሉን ይመለከታል። እንደ ደረሰን እናቀርባለን። እስከዛው ከአዲስ አበባ ወደ ደረሰን ሌላ ዘገባ እንሄዳለን። አቶ ታዬ ደንዳ የዋስ መብት ተከለከሉ ይላል ከአዲስ አበባ የደረሰን ዘገባ። የፌደራል ጠቅላይ ፍርድ ቤት የቀድሞው የሰላም ሚኒስትር ዴታ አቶ ታዬ ደንዳ ያቀረቡት የዋስትና መብት ጥያቄ ውድቅ ተደረገ። አቃቤ ሕግ ካቀረበባቸው ክሶች ሁለቱ ውድቅ የተደረገላቸው አቶ ታዬ በዛሬው ዕለት ከ6 ኪሎ ከሚገኘው የፌደራሉ ጠቅላይ ፍርድ ቤት ቀርበው የዋስትና መብታቸው እንዲከበር ያቀረቡትን አቤቱታም ቀደም ሲል የልደታ ፍርድ ቤት ያሳለፈውን የፍርድ ቤት ውሳኔ በማጽናት ነው ጥያቄያቸውን ውድቅ ያደረገው። ገልሞ ዳዊት የችሎቱን ውሎ ተከታትሎ ተከታዩን አድርሶናል።
የፌደራሉ ጠቅላይ ፍርድ ቤት የቀድሞ የኢትዮጵያ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ያቀረቡትን የዋስትና ጥያቄ ያዘለ አቤቱታ ከመረመረ በኋላ በሰጡ ላሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስርዓት ችሎት ያሳለፈውን ውሳኔ በማጽናት ወስነዋል። የጠቅላይ ፍርድ ቤቱን ውሳኔ ያብራሩት ዳኛ በስር ፍርድ ቤት የተሰጡ ቀደም ያሉ ውሳኔዎችንም አስተባብሰዋል። በዚህም መሰረት የመጀመሪያው የዋስ መብት ጥያቄ በተደራራቢ ወንጀል ክስ ምክንያት ውድቅ ተደርጎ እንደነበረ ጠቅሰዋል። አንደኛና ሁለተኛ ክሶች ውድቅ ከተደረጉ በኋላ የቀረበው የዋስትና መብት ጥያቄ ደግሞ ፍርድ ቤቱ ተጠርጣሪው የዋስ መብቱ ቢጠበቅላቸው በተፈለጉ ጊዜ ፍርድ ቤት ላይ ቀርቡ ይችላሉ በማለቱና የቀረበባቸው የህገወጥ ጦር መሳሪያ በመያዝ ክስም ቢያንስ በ8 ዓመት እስራት የሚያስቀጣ በመሆኑ ውድቅ መደረጉን ጠቁመዋል። በዚህም መሰረት የፌደራል ጠቅላይ ፍርድ ቤት የቀደመውን የልደታ ከፍተኛ ፍርድ ቤት ውሳኔን ማጽናቱን ተናግረዋል። የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ የጠቅላይ ፍርድ ቤቱን ውሳኔ በማስመልከት ለአሜሪካ ድምጽ በሰጡት አስተያየት በውሳኔው ያደረባቸውን ቅሬታ አመልክተዋል።
ሸኪ ምን ሙርቲ ኦላናቲስ ከወሊገላቲስ ነሚኩን ምርጎቢት ይሎበይ ሊቁ ደንዳ ሀንጀሩ
የከፍተኛውና ጠቅላይ ፍርድ ቤቶቹ ጥርጣሬ ይህ ሰው በዋስ ቢለቀቅ ሊያመልጥ ወይም ሊሰወር ይችላል የሚል ነው። አቶ ታዬ ደንዳ በመገናኛ ብዙሃን ዘንድ የሚታወቅ የህዝብ ተወካይና ራሱን ደብቆ መኖር የማይችል ሰው መሆኑን ሁሉም ሰው ያውቀዋል። እኔ የህግ አዋቂ አይደለሁም። ሆኖም የተላለፈው ውሳኔ ከዚህ ጋር ሲታይ የሚጋጭ ይመስለኛል። እኛ የዋስ መብቱ ይጠበቅለታል ብለን በመጠባበቅ ላይ ነበርን። የፌደራሉ ጠቅላይ ፍርድ ቤት ቀደም ሲል ከፍተኛ ፍርድ ቤቱ የሰጠውን ውሳኔ ነው ያጸናው። ጥቅምት 8 የሰነድ ማስረጃ አቅርቦ ራሱን እንዲከላከል ቀጠሮ ተሰጥቶት ነበር የቆየው። እንደ ንጹህ ሰው ሊታይ ይገባው ነበር። በግሌ በውሳኔው አዝኛለሁ።
ወይዘሮ ስንታየው የአቶ ታዬ ደንዳ ቤተሰብ በእሳቸው ገቢ የሚተዳደር እንደነበረ ገልጸው እሳቸው በወንጀል ተጠርጥረው በቁጥጥር መዋላቸውን ተከትለው ይኖሩ በነበረበት አካባቢ ባለ የጸጥታ ችግር ሳቢያ ከሀገር ቤት ወጥተው ከቤተሰቡ ጋር አብረው ይኖሩ የነበሩ የቅርብ ዘመዶቻችን ጭምር ማስተዳደር ባለመቻላቸው ለመበተን መገደዱን አክለው ተናግረዋል። አቶ ታዬ ደንዳ ባለፈው ታህሳስ 1 ቀን 2016 ዓ.ም ተመረተ በማህበራዊ መገናኛ ብዙሃን ጠቅላይ ሚኒስትሩን የሚተቹ ይዘት ላላቸው ጽሑፎቻቸውን ካጋሩ በኋላ በቁጥጥር ያዋሉ ሲሆን ያንን ተከትሎ ከቀረቡባቸው 3 ክሶች ሁለቱ በፍርድ ቤት ውድቅ ሲደረጉ ህገወጥ የጦር መሳሪያ በመያዝ ክስን በተመለከተ የቀረበባቸው 3ኛ ክስ የሰነድና የሰው ምስክር አቅርበው ራሳቸውን እንዲከላከሉ ለጥቅምት 8 2017 ዓ.ም የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት ቀጠሮ ይዟል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊትን እናመሰግናለን። ከአሜሪካ ድምጽ ስርጭታችን በመቀጠል ላይ ነው። አቶ ጌታቸው ረዳ ከተለያዩ ከተሞች ነዋሪዎች ጋር መወያየት ጀምረዋል ይላል ከወደ መቀለ የደረሰን ዘገባ። ከተለያዩ የክልሉ ከተማ ነዋሪዎች ጋር ህዝባዊ ውይይት ማካሄድ የጀመሩት የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳ ውይይቱ አስተዳደሩ ያሉበትን ክፍተቶች ለማረም እና አዎንታዊ የሆኑትን ለማስቀጠል እንደሚያግዝ ጠቅሰዋል። አቶ ጌታቸው ትላንት ማክሰኞ በአዲግራት ከተማ በነበረው ውይይት ላይ ባደረጉት ገለጻ ጊዜያዊ አስተዳደሩን በሚመሩት ሰዎች ላይ ከፍተኛ የሆነ የስም ማጥፋት ስራ ተሰርቷል ሲሉ ከሰዋል። በቅርቡ በተካሄደው 14ኛው የህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ግን እንደ ፓርቲ ስራዎች ሲገመገሙ የሰዎች ስም አብሮ ሊነሳ ይችላል እንጂ ስም ማጥፋት የሚባለው ትክክል አይደለም ሲሉ ምላሽ ሰጥተዋል። በሌላ በኩል ተቃዋሚው አረና ፓርቲ በሰጠው መግለጫ በህወሓት ማመራሮች መካከል ያለው ክፍፍል ክልሉን ወደ ሌላ የጸጥታ ችግር አስገብቶታል ሲል ስጋቱን ገልጿል። በሌላ ዜና በአፍሪካ ቀንድ ዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር የፕሪቶሪያውን ስምምነት አፈጻጸም ከተፈራራሚዎቹ ወገኖች ጋር ለመገምገም ሰሞኑን ወደ ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ሙሉጌታ አጽባ ዝርዝሩን ያሰማናል።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በተለያዩ ከተሞች ህዝባዊ ውይይቶች በመካሄድ ላይ የሚገኙት በህወሓት አመራሮች መካከል ያለው ልዩነቶች ጎልቶ የታየበትና በኢትዮጵያ ብሔራዊ ምርጫ ቦርድ ዕውቅና ያልተሰጠው የፓርቲው 14ኛ ጠቅላላ ጉባኤ በተጠናቀቀ በጥቂት ሳምንታት ውስጥ ነው። በዚህም መሰረት አቶ ጌታቸው ትናንት ነሐሴ 28 ቀን 2016 ዓ.ም ምረት በአድግራት ከተማ በተካሄደ ህዝባዊ ውይይት ላይ ተገኝቷል። ውይይቱ ክልሉ የተገኘው ሰላም ለማጠናከር እንደሚረዳ ተናግረዋል። የህዝቡን ፍላጎት በማድመጥ ጊዜያዊ አስተዳደሩ ያሉበትን ክፍተቶች ለማረምና አውንታዊ ነገሮችን ለማስቀጠል እንደሚያግዝ መጥቀሳቸውንም የክልሉ የመገናኛ ብዙሃን ዘግበዋል።
ያውሽ ወድውና ተፈጠሩ ምጽሐባት
በፓርቲያችን ውስጥ የተፈጠረው ውዝግብ ይሄ ነው የሚባል የሐሳብ ልዩነት የፈጠረው አይደለም። ሆነም ግን የፕሪቶሪያው ስምምነት ይቀጥል ወይስ አይቀጥል በሚልና የፕሪቶሪያው ስምምነት ጉድለት አለው ወይስ የለውም በሚለው ጉዳይ ላይ ልዩነት እንዳለን ሁላችሁም ሰምታችኋል ብያምናለሁ። በህዝባችን ፍላጎት ላይ ከማተኮር ይልቅ የራሳችንን ክብርና ስሜት አስቀድመን ወደ ንትርክ ገብተናል። ጊዜያዊ አስተዳደሩን በሚመሩት ሰዎች ላይ ከፍተኛ የሆነ ስም ማጥፋት ስራ ተሰርቷል።
በሚል በአቶ ጌታቸው ረዳ የተነሳውን ሐሳብ በተመለከተ ምላሽ የጠየቅናቸው በቅርቡ በተካሄደው ጉባኤ የተመረጡት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ወንጀላውን አስተባብለዋል። በጊዜያዊ አስተዳደሩ ፕሬዝዳንት የተሰጠውን አስተያየት ከእውነት የራቀ በማለት የገለጹት አቶ አማኑኤል እንደ ፓርቲ ስራዎችም ሲገመገሙ የሰዎች ስም አብሮ ሊነሳ ይችላል እንጂ ስም ማጥፋት የሚባለው ትክክል አይደለም ብለዋል።
ህወሓት መስጋዜና መስከባቢያውነት መስራ ዲሞክራሲ መስፖፕሊዝም ወይ ህዝበኝነት
ብዙዎች ከሙስና ጸረ ዲሞክራሲያዊ ባህሪ አውራጃዊነትና ከህዝበኝነት ጋር ተያይዞ የሚነሱ አሉ። ከዚህ ጋር የተያያዙ አመራሮችን ታገኛለህ። ይህ ደግሞ እንደ ስም ማጉደፍ ከተወሰደ ትክክል አይደለም። ከዚህ አልፎ ህወሓት የጊዜያዊ አስተዳደሩን ስም ለማጠልሸት አልተንቀሳቀሰም።
በአድግራቱ መድረክ እንደተሳተፉ የተናገሩት አቶ ፍስሃል ኡል የተባሉ የክልሉ ምስራቃዊ ዞን ነዋሪ በመድረኩ ተነሱ ካሏቸው ጉዳዮች አንዳንዶቹ ለአሜሪካ ድምጽ አስረድተዋል።
እዚህ ያለውን የተለያዩ ቦታዎችን አሁን በመንግስት በፌደራልም ሆነ በትግራይ ጊዜያዊ አስተዳደር ምንም አይነት ስፋን አልተደረገለትም። አዲያቦ በኮሮና እገና ከዛላምበሳ አሊተና ዛላምበሳ ማለት እስከ ጉሎምካዳ ፕሪቶሪያውን የተደረገው ውል በጣም ይፈቱታል ብለን ተስፋ እናደርጋለን።
የቀድሞ ተዋጊዎችን ለማቋቋም የሚሰራው ስራ መጠናከር እንዳለበት በመድረኩ መጠየቁንም ተሳታፊው ተናግሯል። አስተዳደራቸው የህዝቡን ጥያቄዎች ለመፍታት ጥረት እንደሚያደርግ አቶ ጌታቸው መግለጻቸውንም የመድረኩ ተሳታፊ ጠቅሰዋል። ባለፈው ሳምንት በአብይ አዲ የጀመረው የአቶ ጌታቸው ረዳ ህዝባዊ ውይይት በነገው ዕለትም በማይጨው ከተማ እንደሚቀጥል ያገኘነው መረጃ ያሳያል። በክልሉ የሚንቀሳቀሰው አርና ለዲሞክራሲና ለሉዓላዊነት ፓርቲ በበኩሉ በህወሓት አመራሮች መካከል ያለው የስልጣን ፉክክር ወደ ሌላ የጸጥታ ችግር እንዳያመራ አሳስቧል። የፓርቲው ሊቀመንበር አቶ አምዶም ገብረስላሴ ሁለቱም የህወሓት ቡድኖች አጋር ፍለጋ ከውስጥም ሆነ ከውጭ ኃይሎች ጋር በመገናኘት ህዝቡን ወደ ሁለተኛ ግጭት ለማስገባት እየተንቀሳቀሱ ናቸው ሲሉ ወንጀለዋል።
አንዱ ከሻቢያ ጋር እየተደራደረ ነው፣ መረብም ሌላም ቦታ እየተገናኙ ሴራ እያሴሩ ነው የሚል በተደጋጋሚ ፕሮፓጋንዳዎች ይወጣሉ። ሌላውም ደግሞ የሻቢያ ፕሮፓጋንዳ እንትን ማየት እንችላለን። የፌዴራል መንግስትም ለፓርቲዎች ለኢትዮጵያ ፓርቲዎችም መብራሪያ ሬድዋን ሁሴን መብራሪያ ሰጥቶ ነበር ከወራቶች በፊት ግንኙነት እንዳላቸው። ይህም በተደጋጋሚ አቅሙ ተውለው እንዲህ እንዳሉ የሚያሳዩ እንትን አለው። በራሳችን አካሄድም በተለያየ መንገድ ያገኘነው መረጃዎች የሚያረጋግጡት በእርግጠኝነት ከኤርትራ መንግስት ከሻዕቢያ መንግስት ግንኙነት እንዳላቸውና ይሄ ጉዳይም በጣም አደገኛና ወደ ጦርነት የሚገፋ ወደ ሌላ ያልተፈለገ ጦርነት ሊገፋን ስለሚችል ማቆም አለባቸው የሚል ነው። ሌላው ግሩፕም ከብልጽግና የተለየ ግንኙነት አለው የሚል ነው። ይሄም ትክክል አይደለም።
የህወሓት አመራሮች ችግሮቻቸው በውይይት እንዲፈቱና የክልሉ የጸጥታ ኃይሎችም ለማንም ሳይወግኑ ጸጥታ እንዲያስከብሩ አቶ አምዶም ጠይቀዋል። ፓርቲያቸው ከኤርትራ መንግስት ጋር ግንኙነት እንዳለው በመግለጽ በተቃዋሚው ፓርቲ የተነሳውን ክስ ያጣጣሉት በቅርቡ በተካሄደው ጉባኤ ተመረጡት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የኤርትራ መንግስት ትግራይን መሬት በኃይል የያዘ እንዲሁም በጦርነቱ ጊዜ በህዝቡ ላይ በደል የፈጸመ ነው ብለዋል። በአንጻሩ በ2013 የኤርትራ ኃይል ትግራይ ውስጥ በነበረበት ጊዜ ስልጣን ተካፍሎ የነበረው አረና ፓርቲ እንጂ ህወሓት አይደለም በማለት ተቃዋሚ ፓርቲውን ወንጅለዋል። በተያያዘ ዜና በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር የፕሪቶሪያውን ስምምነት አፈጻጸም ከተፈራራሚዎቹ ወገኖች ጋር ለመገምገም ሰሞኑን ወደ ኢትዮጵያ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ውጭ ጉዳይ መስሪያ ቤቱ ትናንት ባወጣው መግለጫ ልዩ መልእክተኛው እንደ አውሮፓውያን አቆጣጠር ከመስከረም 3 እስከ መስከረም 13 2024 በቤልጅየም፣ ኬንያና ኢትዮጵያ ጉብኝት እንደሚያደርጉ አመልክቷል። ዩናይትድ ስቴትስ የኢትዮጵያ መንግስትና የትግራይ ጊዜያዊ አስተዳደር ዘላቂ ሰላም እንዲያመጡ ለመደገፍ ቁርጠኛ መሆኗን ጠቁሟል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
ሙልጌታ አጽባ ከመቀሌ ላደረሰን ዘገባ እናመሰግናለን። በቀጣዩ ዘገባ ደግሞ ወደ አማራ ክልል ስንዘልቅ በምስራቅ አማራ የተከሰተው የመሬት መንሸራተት በዘር በተሸፈነ መሬት ላይ ጉዳት አደረሰ የሚለውን እናገኛለን። በአማራ ክልል ምስራቃዊ አካባቢዎች ላይ የደረሰው የመሬት መንሸራተትና መስረግ አደጋ ከአንድ ሺህ ሄክታር በላይ በሚሆን በዘር የተሸፈነ መሬትና የግጦሽ መሬት ከጥቅም ውጪ ማድረጉን በሰሜን እና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች የሚገኙ የየአካባቢዎቹ ባለስልጣናት አስታውቀዋል። ባለስልጣናቱ እንዳስረዱት በአደጋው 8000 የሚሆኑ ሰዎች ተጎጂ ሲሆኑ አብዛኞቹ ለመፈናቀል ተዳርገዋል። መስፍን አራጌ ዘገባውን ያሰማናል።
ክረምቱን ተከትሎ በአማራ ክልል ምስራቃዊ አካባቢዎች ባሉት በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች ስር በሚገኙ 5 ወረዳዎች ውስጥ ደረሰ በተባለ የመሬት መንሸራተትና መስረግ አደጋ ከ1000 ሄክታር በላይ በዘር የተሸፈነና የግጦሽ መሬት ከጥቅም ውጭ መሆኑን የአካባቢዎቹ ባለስልጣናት አስታውቀዋል። በመሬት መንሸራተት አደጋው 8000 የሚደርሱ ሰዎች ተጎጂ መሆናቸውን አመልክተው አብዛኞቹም ለመፈናቀል ተገደዋል ብለዋል። የከፋ ጉዳት አስተናግደዋል ከተባሉት አካባቢዎች ደግሞ የሰሜን ወሎ ዞን አንደኛው መሆኑን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት መምሪያ ኃላፊ አለሙ ይመራ መልክተዋል። በዞኑ ስር ያሉት መቄትና ጉባላፍቶ አደጋው የተከሰተባቸው ወረዳዎች መሆናቸውንም አክለው አስረድተዋል።
ሁለቱ ወረዳዎች ላይ የመሬት መንሸራተት ገጥሟል። በህይወት ላይ እስካሁን ድረስ የደረሰ ነገር የለም። በንብረት ላይ ግን ከ246 በላይ ቤቶች ውድመት ደርሶባቸዋል። ሙሉ ለሙሉ ከጥቅም ውጭ ነው የሆነው። ማሳም ወደ 947 ሄክታር የሚሆን ከጥቅም ውጭ የሆነበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ያው ከ6900 ምናምን በላይ የሚሆኑ አርሶ አደሮች መፈናቀል ደርሶባቸዋል። ሆነ እኛም ለክልሉ መንግስት አሳውቀናል። ያው የክልሉ መንግስትም ለሚመለከተው አካል ጥያቄውን ያቀረበበት ሁኔታ እንዳለን ያለን መረጃ እስካሁን ድረስ የቀረበ ነገር ባይ ነው።
ከዚህ በተጨማሪ በሰሜን ሸዋ ዞን አሳግርት ወረዳ ወልዲ ሀገር፣ ገደራ፣ ጎላ እና ሚጤ ቀበሌዎች ውስጥ የደረሰው የመሬት መንሸራተትና መስረግ አደጋ 508 ቤተሰቦችን ለጉዳት እንደዳረገ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ገልጿል። እንደ ጽህፈት ቤቱ ማብራሪያ እነዚህ የህብረተሰብ ክፍል ይጠቀሙበት የነበረው 58.8 ሄክታር መሬት ከጥቅም ውጭ ሆኗል። በደቡብ ወሎ ዞን ወረባቦ ወረዳ ቢስቲማ ከተማና ሆሌ ቀበሌዎች ላይም ሰሞኑን ደረሰ በተባለ ተመሳሳይ አደጋ 70 ሄክታር ገደማ በዘር የተሸፈነ መሬት ከጥቅም ውጭ መሆኑን፣ ከ20 የሚልቁ አባወራዎች ደግሞ ቤተሰቦቻቸውን ይዘው መፈናቀላቸውን የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ለአሜሪካ ድምጽ አስታውቋል። በዞኑ ተውለደሬ ወረዳ ቆርኪ ቀበሌ የተከሰተው የመሬት መንሸራተት አደጋ 17 ሄክታር መሬት ከጥቅም ውጭ ማድረጉንና አደጋው አድማሱን አስፍቶ አሳሳቢ ደረጃ ላይ መድረሱን የቀበሌዋ ግብርና ጽህፈት ቤት ኃላፊ አሸናፊ ሰይድ ለአሜሪካ ድምጽ አስታውቀዋል። በተመሳሳይ በደሴ ከተማ ከ400 የሚልቁ ሰዎችን ለመፈናቀል ዳርጓል የተባለ የመሬት መንሸራተት አደጋ ማጋጠሙን የአሜሪካ ድምጽ ከቀናት በፊት መዘገቡ ይታወሳል። የአማራ ክልል አደጋ መከላከልና ምግብ ዋስትና ሽምግልና ኮሚሽን ኮሚሽነር ዲያቆን ፈንታውን ባታብል ለመንግስታዊው የአማራ ሚዲያ ኮርፖሬሽን ሰሞኑን በሰጠቱ መግለጫ በክልሉ 8 ዞኖች ባሉ 34 ወረዳዎች ውስጥ የሚገኙ 400 ሺህ የሚደርሱ ሰዎች ለአደጋ ተጋላጭ እንደሚሆኑ ገልጸዋል። ኮሚሽነሩም ክረምቱ ከገባ ወዲህ በተለያዩ የተፈጥሮ አደጋዎች ምክንያት 23 ሰዎች መሞታቸውንና 2900 የሚሆኑት ደግሞ ተፈናቅለዋል ቢሉም መረጃ ካሰባሰብንባቸው ሰሜንና ደቡብ ወሎ፣ ሰሜን ሸዋና ደሴ ከተማ አስተዳደር የተገኘው አሃዝ የተፈናቃዮችን ቁጥር ኮሚሽነሩ ከተናገሩት በላይ ከፍ ያደርጉታል። በተለይ የመሬት መንሸራተት አደጋ የተከሰተባቸው የአማራ ክልል ምስራቃዊ አካባቢዎች የሰላም ችግር ያጋጠማቸውና የምግብ እጥረት የሚስተዋልባቸው ከመሆኑ ጋር ተያይዘው ህብረተሰቡ ያለበትን ችግር ያባብሰዋል ሲሉ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በመሬት መንሸራተትና መስረቅ አደጋ አርሶ አደሮች ራሳቸውንና ቤተሰቦቻቸውን የሚያስተዳድሩበት መሬት ከጥቅም ውጭ ሆኗል ከተባሉት አካባቢዎች አንዱ በሆነው በደቡብ ወሎ ዞን ተውለደሬ ወረዳ የሚገኘው የቆርኪ አካባቢ ነዋሪው አርሶ አደር ሰይዲመር የተዳደሩበት የነበረው መሬታቸው ሙሉ በሙሉ ከጥቅም ውጭ እንደሆነ ተናግረዋል። በተለያዩ ጊዜያት በአካባቢው ሲስተዋል የነበረው መሰንጠቅና መንሸራተት በዘንድሮው ክረምት ተባብሶ ለበርካቶች የእርሻ ማሳና መኖሪያ ቤታቸው መጥፋት ምክንያት ሆኗል ብለዋል አርሶ አደሩ።
አንድ ቤተሰብ አስተዳድራለሁ። ያ መሬት በሙሉ ሆዲ አዱንያ ነበረን ያንን እየሸጥን እየሸመትን አበቃ። የሚሻለውን እንግዲህ መንግስት ይሰብበት መንግስት ወደሚያረጋ ያስጠጋን እንጂ ምን ተዳደርበት ይስጠን እንጂ ያ ምን ፈጥረው ነገር ምን አለ እጅ ወደ ላይ ብለናል። ልጆችም እንዳይማሩ አድርገዋል። የሚማሩ ልጆቻችን ምን እየበሉ ይማሩ? አንድ በሬ ቀርቶ የነበረ አሁን ልሸጥ ነው ለመስከረም አበቃ።
በደሴ ከተማ የደረሰውን የመሬት መንሸራተትና መስረቅ አደጋ ምክንያት በማጥናት ላይ መሆናቸውን ያስታወቁት የወሎ ዩኒቨርሲቲ ጂኦሎጂ ትምህርት ክፍል ዲን ኤልያስ አሰፋ ጥናቱ ባይጠናቀቅም መነሻ ናቸው ያሏቸውን ምክንያቶች ዘርዝረዋል።
አሁን እኛ እንዳየነው ከአሁን በፊትም ብዙ ጥናቶች አሉ እንደሚያሳየው እኛ በተለይ ደሴ ላይ ነው ዋና ፎከስ አድርገን እያጠናን የነበረው። ክልሉ መንግስት ያለውን ችግር ፈትቶ ወደፊት ከተማው የሚድንበትን ነገር ፕሮፖዝ እንድናደርግለት ነው በሲቪል ለማስቆም የመሬት መንሸራተቶች። ደሴ እንግዲህ በተፈጥሮ ስነ ምድራዊ በስምጥ ሸለቆ ዳርቻ ላይ ስካርፕመንት ላይ የሚገኝ ስለሆነ በዛ ተጽዕኖም አንዱ አለ ተዳፋት መሆኑ ገደላማ መሆኑ፣ በዛ ላይ ደግሞ በጣም እየተፈረካከሰ ወይዘር እየሆነ ነው። በተለይ የጦሳ ተራራ ሮዝ ሆኖ ሶይል ዲፖዚት የሆነ ነው ከላይ ከተራራው የመጣ አሉቪያል ዲፖዚት ኮሉቪያል ዲፖዚት የሚባሉ ዲፖዚቶች
ምልስ ድንጋይ እና አፈር ያለበት ነው።
አዎ በግራቪቲ የተመለሰ እንደገና ደግሞ በትንንሽ ስትሪሞች በውሃዎች እየተሸረሰረ የወረደበት እና የተጠራቀመ በብዙ ዘመናት የተጠራቀመ ስለሆነ ትንሽ ነገር ሲያገኘው ለመሸራተት ቅርብ ነው ማለት ነው። ይህ እንዳለ ሆኖ በዛ ላይ ደግሞ ቦርከና ሪቨር ባለበት በዚህ ላይ ኮንስትራክሽን አለ፣ የሰው ሴትልመንት አለ። የተለያዩ ነገሮችን መሬቱ እንዲሸራተት አድርጎታል። ሰው ውሃ በትክክል ተፋሰሱን ወይም መንገዱን ተከትሎ እንዳይሄድ እየተደረገ ካናሎች አላግባብ ተራራው ላይ እንዲፈሱ ስለተደረገ ከታች ያለው ሰውም እየተጎዳ ተራራው እየተሸረሸረ በመሄዱ መሬቱ እንዲሸራተት አድርጎታል።
በሌሎቹም አካባቢዎች ለደረሰው አደጋ ምክንያቱ ተመሳሳይ ሊሆን እንደሚችል ሙያዊ አስተያየታቸውን ሰጥተዋል።
በዋናነት የመሬት መንሸራተት የሚፈጠረው ሰመር ላይ ነው። ዝናብ በጣለ ቁጥር ስለሚያላለው ስለሚያቀልጠው ገደላማ መሆኑን ይህ መሬት እንዲሸራተት አድርጎታል። በዋናነት የሚፈጠረው በስነምድራዊ ችግርና መታረስና አለመታረስ ያለበት መሬት ተለይቶ በባለሙያ አለመሰጠቱ፣ ገበሬውም እውቅና ባለመኖሩ ነው የሚሆነው ይሄ ነገር ማለት ነው።
የብሔራዊ ሜትሮሎጂ ትንበያን መሰረት ያደረገው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የዘንድሮው ክረምት ከባድና ረጅም ጊዜ የሚሸፍን በመሆኑ ለጎርፍ መሬት መንሸራተትና መሰል አደጋዎች ሊያጋልጥ እንደሚችል ጠቁሟል። ህብረተሰቡም ጥንቃቄዎችን እንዲወስድ አሳስቧል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን አመሰግናለሁ። ወዲህ ወደ አሜሪካ ስንመለስ ደግሞ ትራምፕና ሄሪስ ለመጀመሪያ ክርክራቸው እየተዘጋጁ መሆኑን የተመለከተ ዘገባ እናገኛለን። የዩናይትድ ስቴትስ ፕሬዚደንት እጩዎች ዶናልድ ትራምፕና ካማላ ሄሪስ ሁለት ወራት ለቀረው ፕሬዚደንታዊ ምርጫ በኢኮኖሚ ጉዳዮች ዙሪያ የሚያተኩረውን የመጀመሪያ ክርክራቸውን ለማካሄድ የምርጫ ዘመቻ ቡድኖቻቸው እየተዘጋጁ መሆኑ ተነግሯል። የአሜሪካ ድምጹ ስካት ስተርንስ የምርጫ ውድድሩን ሂደት ቃኝቶ ያደረሰን ዘገባ ስመኝሽ የቆየት አቀርበዋለች።
ዶናልድ ትራምፕ በኢኮኖሚና በካማላ ሃሪስ ዙሪያ ከፍተኛ ዘመቻ እያደረጉ ነው።
Here's what we know about Comrade Kamala Harris.
ስለ ጓዲት ካማላ ሃሪስ የምናውቀው ይሄንን ነው። ስለ አሜሪካ ህዝብ ደንታ የላትም። በተለይ ደግሞ ታታሪ ስለሆኑት እና መካከለኛ ገቢ ስላላቸው አሜሪካውያን ስለ እናንተ ምንም ግድ የላትም።
የሃሪስ ዘመቻ በበኩሉ ለድርጅቶች ግብር ቀነሳ ሲባል ቤተሰቦችን የሚጎዱት ትራምፕ ናቸው ይላል።
Building up the middle class will be a
መካከለኛ ገቢ ያለውን የህብረተሰብ ክፍል መደገፍ የፕሬዝዳንትነቴ ወሳኝ ግብ ነው።
የዘመቻው አካል የሆነው ማስተዋቂያም ይህንኑ ያንጸባርቃል።
ካማላ ሃሪስ የዋጋ ንረትን በመቆጣጠር የቤት አስቤዛ ተመጣጣኝ ዋጋ እንዲኖረው ታደርጋለች። ዋጋ የምትመኑ ድርጅቶች ላይ እርምጃ በመውሰድ የቤት ዋጋ እንዲቀንስ ታደርጋለች።
በዚህ ምርጫ ኢኮኖሚ የመራጮች ዋነኛ ጉዳይ ነው። የፖለቲካ አማካሪ የሆኑት ሃንክ ሽንኮፍም ይህ ጉዳይ ሃሪስ በፍጥነት ማስተካከል ያለባቸው ነው ይላሉ።
She's got to explain why people are paying what they think is.
ሰዎች ነዳጅ ሲቀዱ እየጨመረ ነው ብለው የሚያስቡትን ዋጋ ለምን እንደሚከፍሉ፣ የሚገዙት ዳቦ ለምን ያንን ያህል እንደሚያወጣ እና ሸማቾች ለሚከፍሉት ዋጋ ከአምራቾች የሚያገኙት ምርት ለምን መጠኑ ያነሰ እንደሆነ ማስረዳት አለባቸው።
ከትራምፕ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ጄዲ ቫንስ ለሃሪስ ድምጽ መስጠት ማለት ተጨማሪ የአሜሪካ ስራዎችን ማጣት ነው ብለዋል።
Think of all the powerful interests.
ጉልበት ያላቸው የተለያዩ አካላት በአገር ውስጥ ያለው የተበላሸ ቢሮክራሲ የሥራ አደላችሁን ወደ ቻይና በመላክ ሀብታም የሆኑትን ሁሉ አስቡ። እነሱን ለማሸነፍና ለመታገል ብቸኛው መንገድ በዳር ወር ላይ የምንጠቀመው ድምጽ መስጫ ሳጥን ነው።
ከሃሪስ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ቲም ዋልዝ በበኩላቸው ለአሜሪካ ሰራተኞች ቁርጠኛ የሆኑት ዲሞክራቶች መሆናቸውን በጽናት ተናግረዋል።
ዶናልድ ትራምፕ እና ጄዲ ቫንስ they have something a little different in mind.
ዶናልድ ትራምፕ እና ጄዲ ቫንስ የሚያስቡት የተለየ ነገር ነው። እነዚህ ሰዎች ስለ ሰራተኞች የሚያውቁት ነገር እንዴት እንደሚጠቀሙባቸውና እንዴት እንደማይከፍሏቸው ብቻ ነው። ባገኙት አጋጣሚ ሁሉ በሰራተኞችና በጋራ የመደራደር አቅማቸው ላይ ጦርነት ከፍተዋል።
ምርጫው ሊካሄድ 2 ወራት በቀሩት ወቅት የሚካሄደው ፉክክር እጅግ ተቀራራቢ ነው። አብዛኞቹ ከህዝብ የተሰበሰቡ አስተያየቶች ሃሪስ በሀገር አቀፍ ደረጃ ከትራምፕ ትንሽ ከፍ ብለው እንደሚመሩ ቢያሳዩም የሚቺጋኑ መራጭ ዴቪድ ማርቴዝ ድምጹን የሚሰጠው ለትራምፕ መሆኑን ይገልጻል።
He's true American patriot.
እሳቸው እውነተኛ አሜሪካዊ አርበኛ ናቸው። ከራሳቸው ይልቅ በዚህ ሀገር ስለሚኖሩ ሰዎች የበለጠ የሚጨነቁ ይመስለኛል። ሁሌም ሰውን ለመርዳት ይሞክራሉ።
የጆርጂያ መራጭ ቤካራሽ በበኩሏ ሃሪስን ትደግፋለች።
አሁን ያለነው በአውሮፓውያኑ 2024 ላይ ነው። አዲስ ሀሳብ፣ አዲስ መንገድ የሚያሳይ ትኩስ ኃይልና ብሩህ የወደፊት ተስፋ ያስፈልገናል።
የምርጫ ዘመቻቸውን አጠናክረው የቀጠሉት ትራምፕና ሃሪስ በሚቀጥለው ሳምንት አብዛኛውን ጊዜያቸውን የሚያሳልፉት ጳጉሜ 5 ለሚያካሂዱት የመጀመሪያ ክርክር በመዘጋጀት ይሆናል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ክብራትና ክብራን ከአሜሪካ ድምጽ ስርጭታችን በመቀጠል ላይ ነው። አሁን የምንገኘው የስርጭታችን ሁለተኛው አጋማሽ ላይ ነው። ቀደም ሲል ያነሳ ነው የቻይና አፍሪካ ትብብርን የተመለከተው ተጨማሪ ዘገባ ይሆናል። አፍሪካ ከቻይና ጋር ስልታዊና በመርህ ላይ የተመሰረተ አቀራረብ ያስፈልጋታል ተባለ። የቻይና አፍሪካ የትብብር ፎረም በተባለው ጉባኤ ለመሳተፍ አፍሪካ መሪዎች ከጉባኤው መክፈቻ ቀደም ብለው ቤጂንግ ገብተዋል። ቻይና ከአፍሪካ ጋር ያላትን ትብብር እያጎለበተች መምጣቷን አንዳንዶቹ የብድር ጫና የፈጠረው ሲሉት፣ ሌሎች ደግሞ አፍሪካ በዓለም አቀፍ ደረጃ ያላትን ስልታዊ ወሳኝነት በአግባቡ መጠቀሟን የሚያሳይ ነው በሚል ያመኩሽታል። የአሜሪካ ድምጹ ሃሩን ማሩፍ ያጠናከረው ዘገባ ነው። ኤደን ገረመው አሰናድተዋለች።
የአፍሪካ ጉዳይ ተንታኝ ባለሙያዎችና የተለያዩ ባለስልጣናት በዚህ ሳምንት በቤጂንግ በሚካሄደው የአፍሪካ የመሪዎች ጉባኤ ለአፍሪካና ለቻይና ብዙ ጥቅሞችን ይዟል ይላሉ። እንደ ኢትዮጵያና ኬንያ ያሉ ሀገራት ከቤጂንግ የሚመጡ ግዙፍ መዋለ ንዋይ ተጠቃሚዎች ከሆኑ ሰነባብተዋል። በተመሳሳይ ቻይና ከተቀናቃኞቿ ምዕራባውያን ጋር ለመፎካከር የሚያግዟትን የጥሬ ዕቃ ፍላጎቶቿን የማሟላትና እንዲሁም ጂኦፖለቲካዊ ተጽዕኖዋን ለማሳደግ ከአህጉሪቱ ጋር ትብብር ለመፍጠር ያላሰለሰ ጥረት እያደረገች ነው የሚሉት የዩጋንዳው ዲፕሎማት አምባሳደር ሳይመን ሙሎንጎ ናቸው።
በመሰረቱ ለአፍሪካ አራት ነገሮችን ይዟል። ቻይና በአፍሪካ መሰረተ ልማት ላይ ከፍተኛ መዋለ ንዋይ በማፍሰሷ የመንገድ ግንባታ፣ የባቡር መስመሮች፣ ወደቦችና ሌሎች አስፈላጊ ተቋማትን የመሳሰሉ የመሰረተ ልማት ግንባታዎች፣ ሁለተኛው የምጣኔ ሀብት እድገት ነው። የቻይና መዋለ ንዋዮች በእውነቱ የሥራ ዕድል ፈጥረዋል። የማምረት ማዕድንና ግብርናን ጨምሮ በተለያዩ ዘርፎች የኢኮኖሚ እንቅስቃሴዎችን ማበረታታትን ያካትታል። በተጨማሪም ቻይና ከምዕራባውያን አኳያ በጥቂት ቅድመ ሁኔታዎች ብቻ ብድር ትሰጣለች። አራተኛው አፍሪካ ከቻይና ገበያዎች ተጠቃሚ የምትሆንባቸው የንግድ ዕድሎች ሲሆኑ፣ ይህም የወጪ ንግድ ገቢን በተለይም ጥሬ ዕቃዎችንና የግብርና ምርቶችን ይጨምራል።
ሙሎንጎ ከዚህ በተጨማሪም ቻይና የኢንዱስትሪ እድገቷን ዘላቂነት እንዲሁም የግዙፍ ህዝብ ቁጥሯን ፍላጎት ለማሟላት የሚያስፈልጓትን የነዳጅ ዘይት፣ የማዕድናትና ሌሎች የተፈጥሮ ግብዓቶችን ከአፍሪካ ጋር በመሰረተቻቸው የንግድ አማራጮች አማካኝነት ተጠቃሚ እየሆነችባቸው ነው ይላሉ። ሙሎንጎ የቻይና አፍሪካ ትስስር በምጣኔ ሀብቱ ዘርፍ ጠንካራ የሆነ የመሰረተ ልማት ግንባታን፣ ንግድና ጥሬ ሀብት ማውጣት ላይ ያተኩራል ይላሉ። በአፍሪካ የቻይና መዋለ ንዋይ ከሚታይባቸው ሀገራት መካከል ጅቡቲ አንደኛዋ ናት። ቻይና በጅቡቲ ወታደራዊ የጦር ሰፈር ከመገንባት ባለፈም ከሀገሪቱ መንግስት ጋር በመተባበር የኤሌክትሪክ ባቡርና የባህር ውስጥ ጠላቂ ወደብ እንዲሁም የነጻ የንግድ ክልል ጭምርን ገንብታለች። የጅቡቲ የምጣኔ ሀብትና የፋይናንስ ሚኒስትር ኤልያስ ሙሴ ድዋሌ የአፍሪካ ቻይና ትብብር ፎረም በሁለቱ ወገኖች መካከል ያለው ትብብር እንዲጎለብት የማዕዘን ድንጋይ ሆኗል በማለት ከአሜሪካ ድምጽ የአፍሪካ ቀንድ የዜና አገልግሎት ጋር በነበራቸው ቃለ መጠይቅ ከቤጂንግ በሆነው ሀሳባቸውን አጋርተዋል።
በአፍሪካ ቁልፍ የሆኑ የመሰረተ ልማቶችን በተመለከተ የገንዘብ ጥረት እንዳለብን ሁሉም ያውቃል። በአፍሪካ ያለው የመሰረተ ልማት ክፍተት በአመት በቢሊዮን ዶላሮች ነው። ስለዚህ የቻይና መሰረተ ልማት ግንባታ የገንዘብ ድጋፍ ክፍተታችንን ለማጥበብ ወይም ለመቀነስ ድጋፍ ማድረጓን በእጅጉ ዋጋ እንሰጠዋለን።
ዶዋሌ የቻይና ብድሮች ጊዜያቸውን የሚጠብቁ ቦምቦች ይሆኑ ወይ በሚል የቀረበላቸውን ጥያቄ አይስማሙበትም። የአፍሪካ ቀንድ እንደ ኮቪድ-19፣ የአየር ንብረት ለውጥ፣ የመካከለኛው ምስራቅና በቀይ ባህር ላይ ያሉ ነውጦች፣ የዩክሬንና ሩሲያ ጦርነት ጫና እያሳደሩበት ያለ የዓለም አቀፍ ለውጦች አካል ነው ይላሉ።
We need the understanding of the partners and China again confirmed standing
ያጋጠመን ያለው የዳካ ውስጥ በበለጠ ሁኔታ ለመፍታት ቀለል ያሉ መንገዶችን ለመመልከትና ከአፍሪካ ጋር ለመቆም ያጋሮችን መረዳት እንፈልጋለን። ቻይናን በድጋሚ ይሄን አረጋግጣልናለች። ነገር ግን ባለም አቀፍ የጂኦፖለቲካው ቀውስና በሌሎች የምጣኔ ሀብት ቀውሶች ሳቢያ በመላው ዓለም የወለድ መጠን መጨመሩን ልብ ይያልክ። ይህም በአፍሪካና በአጠቃላይ በማደግ ላይ ባሉ ሀገራት ላይ ጫናውን ከፍ አድርጎታል። ስለዚህ ይሄ ለቻይና ብድሮች ብቻ ሳይሆን ሁሉንም የልማት አጋሮች ያካትታል። IMF እና ዓለም ባንክ እንዲሁም ባለም አቀፍ አጋሮች የተነደፈው የጋራ ማቀፍም አንዱ መፍትሄ ሐሳቦች መሆን አለበት። ነገር ግን ብቻኛው መፍትሄ አይደለም ብያምናለሁ። ስለዚህ ለቻይና ብድር ብቻ ሳይሆን ከአፍሪካ ጋር ላሉም ሁሉም የልማት አጋሮች የሚሰራ ነው።
ባለፈው አመት ቻይና ከ500 ሚሊዮን የሃይድሮ ፓወር እና የፀሐይ ኃይል ማመንጫ ፕሮጀክቶች በተጨማሪ 4.2 ቢሊዮን ዶላር ለ8 የአፍሪካ ሀገራቶችና ለ2 ቀጠናዊ ባንኮች በ13 ብድሮች አማካኝነት ማቅረቧን የቦስተን ዩኒቨርሲቲ ዓለም አቀፍ የልማት ፖሊሲ ማዕከል መረጃዎች ማመላከታቸውን ሮይተርስ ዘግቧል። የአፍሪካ ተነሳሽነት ስራ አስፈጻሚ ዳይሬክተርና የምጣኔ ሀብት ባለሙያው ክቡር ገና የአፍሪካ ሀገራት ወደ ብድር መጨናነቅ እንዳይ ገቡ ከቻይና ጋር ስልታዊና በመርህ ላይ የተመሰረተ መቀራረብ ሊኖራቸው ይገባል ይላሉ።
So just to give you some examples, I think such loans should ensure that are transparent with clear terms and conditions.
አንዳንድ ምሳሌዎች ልስጥ። እንደዚህ ያሉ ብድሮች ግልጽ ከሆኑ ውሎችና ሁኔታዎች ጋር መቀመጣቸው መረጋገጥ አለበት ብዬ አስባለሁ። መሰረታዊ የሆነ የምጣኔ ሀብት ውጤትና አቅም ያላቸው የገንዘብ ፕሮጀክቶች ላይ ለጥቅም መዋል አለባቸው። እናም በአፍሪካ ያሉ ሀገሮች የብድር መጠየቂያ መሰረታቸውን በብቃት ለመቆጣጠር የዕዳ አስተዳደር ቢሮዎቻቸውን ማጠናከር አለባቸው ብዬ አምናለሁ። እንደሚመስለኝ ከቻይና ጋርም ሆነ ከማናቸውም ሌሎች ሀገራት ጋር ላቀርባቸው የምወዳቸው እነዚህ መሰረታዊ ነጥቦች ነው።
ክቡር ገና በተጨማሪም የቻይናና አፍሪካ ግንኙነትን ማመጣጠን ያሻልም ይላሉ።
Yes, equitable benefits usually is very difficult when you are better.
አዎ ፍታው የሆነ የጥቅም መጋራት አብዛኛው ጊዜ ተበዳሪ ስትሆን ፍታው የጥቅም ክፍፍልን ማስተካከት ከባድ ነው። በአፍሪካና በቻይና መካከል የብድር መስተጓጎል ሳይከሰት ፍታው የሆነ የጥቅም መጋራት ማስተካከት እንደሚመስለኝ ከባድ ነው። የሚያስፈልገው ነገር ለጋራ ጥቅም ቅድሚያ የሚሰጥ ግልጽነትን የሚያስቀድምና የረጅም ጊዜ እድገት የሚያስገኝ ሚዛናዊና ስልታዊ አጋርነት ነው። እኔ እንደማስበው የአፍሪካ መንግስታት እንደ መሰረተ ልማት ትምህርትና የጤና አጠባበቅ የመሳሰሉ የተከስኳቸው የረጅም ጊዜ እድገትና ልማትን የሚደግፉ ዘርፎች የልማት ቅድሚያ መስጠትና በግልጽ በማስቀመጥ የቻይና መዋለ ንዋዮችን ወደዛ እንዲሻገሩ ማድረግ አለባቸው። ቻይናም ለአፍሪካ ኢኮኖሚ ዘላቂ ልማት አስተዋጽኦ በሚያደርጉ ፕሮጀክቶች ላይ ኢንቨስት ለማድረግ መሞከር አለባት። በተለይም ለጭንቀት የሚዳርጉ በከፍተኛ ወለድ የሚሰጡ አጭር ጊዜ ብድሮችን ማቆም አለባት።
የምጣኔ ሀብት ባለሙያው ክቡር ገና የአፍሪካን የኢንዱስትሪ ጥረት ለመደገፍ ቻይና ተጨማሪ እሴት ላላቸው የአፍሪካ ምርቶች ገበያዋን በሰፊ መክፈት እንዳለባት ይናገራሉ። በሌላ በኩል ኡጋንዳዊው ዲፕሎማት ሳይመን ሞዋንጎ ቻይናውያንና ምዕራባውያን ከአፍሪካ ጋር በሚያደርጉት ግንኙነት ያላቸውን መሰረታዊ ልዩነቶች ቃኝተዋል።
The Western countries often engage and involve aid
የምዕራባውያን አገሮች እርዳታዎችን ከአስተዳደር ከሰብአዊ መብቶችና ከኢኮኖሚ ማሻሻያዎች ጋር በተያያዙ ቅድመ ሁኔታዎች ላይ ያስደግፉታል። ብዙ የአፍሪካ ሀገራትም ይህንን በውስጥ ጉዳይ ጣልቃ ገብነት አድርገው ይወስዱታል። ሌላው ደግሞ ደህንነትን የተመለከተ ነው። ምዕራብ ዓለም ከሰላም አጠባበቅ ሽብርተኝነት መዋጋት ጋር ነው ወታደራዊ ትብብርን የሚያያይዘው። በተጨማሪም ዲሞክራሲን ማሳደግም አለ። ምዕራብ ዓለም ዲሞክራሲንና ሰብአዊ መብትን እንዲሁም የገበላይነትን በማበረታታት ላይ ይሳተፋል።
ሙሉንጎ ቻይና በሌሎች ሀገራት የውስጥ ጉዳይ ጣልቃ ያለመግባት ፖሊሲዋ ተመራጭ ያደርጋታል ይላሉ። አፍሪካውያን በፍጹም ከምዕራባውያንና ከቻይና እንዲመርጡ ሊገደዱ አይገባም ሲሉ ተናግረዋል። ይልቁንስ የአፍሪካ ሀገራት ያላቸውን ልዩ ጥንካሬ በመጠቀም ሁለቱም ሀያላን ከሚያቀርቧቸው እድሎች ሚዛናዊነቱን በተጠበቀ ሁኔታ ተጠቃሚ ሊሆኑ ይገባል ሲሉም ይመክራሉ። ባህሩን ማሩፍ ለተጠናቀረው ዘገባ የደንገረመው ከዋሽንግተን ዲሲ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስርጭታችን እንደቀጠለ ነው። ቀጣዩ ኢትዮጵያን በአሜሪካ የተሰኘው ሳምንታዊ ጥንቅራችን ነው። ወገኖችን ያልዘነጋው ድንበር የለሽ የሐረር ልጆች ማህበር በሚል ርዕስ የተጠናቀረ ዘገባ ነው። ድንበር የለሽ የሐረር ልጆች ማህበር በትውልድ ከተማቸው ሐረር ያሉ ወገኖቻቸውን ለመርዳት ባሰቡ የሰሜን አሜሪካ ነዋሪ የከተማዋ ተወላጆች የተመሰረተ ስብስብ ነው። ባለፉት አመታት በሐረር ያለውን የንጹህ ውሃ መጠጥ እጥረትን ጨምሮ በትምህርት ቤቶች ተማሪዎች ያለባቸው የትምህርት ቁሳቁስ ችግር ከአባላቱ በሚያስተባብረው ገንዘብ እየደገፈ እንደሚገኝ የማህበሩ ፕሬዝዳንት ዶክተር ማሹ አብርሃ ተናግረዋል። ማህበሩ ባለፈው እሁድ የሐረር ልጅ የሆነውን እውቁን ተዋናይ አለማዮ ታደሰን አምባሳደር አድርጎ የሰየመበት የማህበሩ አራተኛ ገቢ ማስተባበሪያና መገናኛ የራት ምሽት ቨርጂኒያ አሌክዛንድሪያ ውስጥ ተካሂዷል። አስማማው የነው ለኢትዮጵያን በአሜሪካ ቅንብራችን እንደሚከተለው አጠናቅሮታል።
በዚህ አዳራሽ ከተለያዩ የአሜሪካ ከተሞች ከካናዳና ከኢትዮጵያም ለጉብኝት የመጡ ከልጅነትና ከወጣትነት ጓደኞቻቸው ጋር የመገናኘት እድል ያጋጠማቸው የሐረር ተወላጆች ተሰባስበዋል። የስብስቡ ዓላማ ተወልዶ ባደጉባት ሐረር የሚኖሩ ወገኖቻቸው ለበርካታ ዓመታት መፍትሄ ያላገኘውን የመጠጥ ውሃ እጥረትን ጨምሮ ሌሎች ማህበራዊ ችግሮቻቸው እንዲፈቱ የበኩላቸውን አስተዋጽኦ ለማበረከት ነው። የተሰባሰቡበት ማህበርም ድንበር የለሽ የሐረር ልጆች ይሰኛል። የማህበሩ ፕሬዚዳንት ዶክተር ማሹ አብርሃ ምስረታው ከሁለት አስርተ ዓመታት የተሻገረው ማህበሩ የአሁኑን ስያሜ ይዞ እንዲጠናከር የተደረገው ግን እንደ አውሮፓውያን አቆጣጠር ከ2019 በኋላ መሆኑን ይናገራሉ።
ዋናው የማህበራችን ዓላማ ሐረር ውስጥ ያሉ ትምህርት ቤቶችን እና መጪውን ትውልድ ለመደገፍ ነው።
እና ይሄንንም እናደርጋው ትምህርት ቤቶችን የሚያስፈልጋቸውን የትምህርት ቁሳቁስና ሌሎችን በትምህርት ዙሪያ ያሉትን የሚያስፈልጉ ነገሮችን ለትምህርት ቤቶቹ በማገዝና በመደገፍ ነው። ዛሬ ደግሞ የተገኘ ነው። ይሄ አራተኛ ጊዜያችን ነው። አመታዊ ሌበር ዴይ ዊኬንድ ላይ አመታዊ ስብሰባችንን አድርገን አብረን እየተገናኝተን እየተጫወትን ፈንድሬዝ ለማድረግ ነው የተገናኘ ነው። ገንዘብ ለማሰባሰብ ለትምህርት ቤቶቹ በጀት የሚሆን ገንዘብ ለማሰባሰብ ነው የተገናኘ ነው።
ማህበሩ በስካውን ቆይታውም በትምህርት ቤቶች የንጹህ መጠጥ ውሃ የሚዳረስበት ሁኔታ ላይ ትኩረት አድርጎ ስለመስራቱም ዶክተር ማሾ ተናግረዋል።
መጀመሪያ ስንጀምር ለየትምህርት ቤቶቹ ውሃ ያለበትን ቦታ እየፈለገን የጉድጓድ ቁፋሮ ነበር የምናደርገው እና አሁን የጉድጓድ ቁፋሮ አንዳንድ ቦታ ድንጋይ ያጋጠመን ስለተቸገረን ሌላ በትልቅ የሆነ ፕሮፌሽናል የሆኑ ጂኦሎጂስቶች አስጠንተን ትልቅ ውሃ ቁፋሮ አድርገናል። በከፍተኛ ደረጃ ለትምህርት ቤቶች እንትን ለመስጠት ነው እና ሌላው ደግሞ በትምህርት ቤት ዙሪያ ለተማሪዎች የሚያስፈልጉ ቁሳቁሶችን ደብተር፣ መሳሪያዎችን የመሳሰሉትን እናቀርባለን እና በአጠቃላይ እንትናችን ደግሞ ለጎበዝ ተማሪዎችም እንትን የገንዘብ ድጋፍ እንሰጣለን። ከዝቅተኛ ቤተሰብ ለመጡ ተማሪዎችም ድጋፍ ሰጥተናል እና በየአመቱ ትምህርት ቤት ሲከፈት ደብተር እንሰጣለን፣ ውሃ እንቆፍራለን፣ ለትምህርት ቤት የሚያስፈልጉ ቁሳቁሶችንም እንትን እንሰጣለን። ሌላው ደግሞ ከዚህ በተጨማሪ አሁን አንዳንድ ትምህርት ቤቶች መጸዳጃ ቤት የላቸውም እና ለነዚህ ትምህርት ቤቶች መጸዳጃ ቤት አስቆፍረን የሰጠናቸው ቦታ ትምህርት ቤቶች አሉ። መናፈሻ ደግሞ ለተማሪዎች ከትምህርት ቤት እረፍት ሰዓት እንዲዝናኑበት የመናፈሻም አሰርተናል።
በየአመቱ ሲካሄድ አራተኛው በሆነው የገቢ ማሰባሰቢያና መገናኛ የራት ምሽት የክብር እንግዳ ሆኖ የተገኘው በተለያዩ የቲያትርና የቴሌቪዥን ድራማዎች ላይ ተወዳጅነትን ያተረፈው አለማየሁ ታደሰ ነው። አለማየሁ በምሽቱ በሐረር ስለነበረው አስተዳደጉ በዝርዝር በማውሳት ታዳሚውን በመናብ አያሌ አመታትን ወደኋላ ወደ ሐረር ወስዷል። አለማየሁ በምሽቱ ለዛሬው ሙያ ሾን የጣሉለትን የቀደሙ መምህራኖችን ያመሰገነበትን ንግግር ማድርጓል።
እኔን እንደ ፔስ ሜከር ሆነው ያሯሯጡኝ በጣም እምወዳቸው አስተማሪዎቼ ናቸው። የመጀመሪያ ቴስት ላይ አይደለ ከ10 ከ15 ይያዛል አይያዝም በሚለው ነው ተማሪና አስተማሪ የሚተዋወቀው። ጎበዝ፣ በጣም ጎበዝ፣ በርታ፣ በቃ እቺን ማጣት አልፈልግም፣ እቺ መደነቅ ናት፣ ዛሬም እዚህ ድረስ አምጥታ ያቆመች። አስተማሪዎቼን በጣም ስለምወዳቸው አሪያ ማደርገው የነበረው እነሱን ነውና እኔም ሳድግ አስተማሪ ሆናለሁ ብዬ ጨርሼ የደመደምኩ ሰው ነኝ።
በገቢ ማሰባሰቢያና መገናኛ የራት ምሽት አለማየሁ ታደሰ የቀጣይ የማህበሩ አምባሳደር ሆኖ እንዲሰራም ተመርጧል። ቷኔ አለማየሁ ታደሰ በለቱ የተሰማውንም ስሜት ለአሜሪካ ድምፅ እንደሚከተሉ አጋርቶናል።
እጅግ በጣም ነው ደስ ያለኝ። ያለኝን የህዝብ የሰው ተቀባይነት ለበጎ አላማ የመጠቀም ጉዳይ ነውና ለዚህ በመመረጤ እጅግ በጣም ደስ ብሎኛል። እንግዲህ ማህበረሰቡ በሚችለው አቅም እኛን ለዚህ አድርሶናል። የሚችለውን ነገር አድርጎ ከሌለው ላይ አበርክቶ እዚህ አድርሶናል። እኛ ደግሞ ምንም ቢሆን ራሳችንን የቻለን እና ለሰዎች መትረፍ ስንችል ደግሞ ተመልሶ የወጣንበትን ማህበረሰብ ማገልገል፣ ካለበት ችግር እንዲወጣ መርዳት የሁላችንም ኃላፊነት እዳ ነው ብዬ ነው የማስበው። እዚህ ውስጥ በመሳተፌ በጣም ደስ ይለኛል። በቀጣይም ደግሞ በተሰጠኝ ኃላፊነት ገንዘብ ማሰባሰቡን ብቻ ሳይሆን ተማሪዎችን ደግሞ በተለየ መንገድ ማንቃት፣ ከዛ አካባቢ በብዙ ሙያ አይነቶች የወጡ ብዙ ማህበረሰብ አካላት አሉና እነሱ ወደ ኋላ ተመልሰን ደግሞ ቢያንስ እኛ ያለፍነውን ነገር ስንናገር ለልጆች ጉልበት ይሆናል። እኛን እዚህ ጋር ያቆመን የአስተማሪዎቻችን፣ የጎረቤቶቻችን ያሳደጉን መልካም ቃል ነውና እሱን ጭምር የማስተላለፍ ኃላፊነቴን እወጣለሁ ያስባለሁ።
የድንበር የለሽ የሐረር ልጆች የገቢ ማሰባሰቢያ ምሽት መድረኩን ሲያስተናብር ያመሸው ጋዜጠኛ አበበ ፈለቀ በዚህ መልኩ የመጣበትን ማህበረሰብ የመደገፍ ልማድ ሁሉም ሊተገብረው የሚገባ በጎ ተግባር ስለመሆኑም ይናገራል።
የሐረር ልጅነት ባይትሰልፍ ሌሎች ነገሮች የሉት። ሐረር ልጅ ስትባል የሐረር ልጅ ነህ፣ ማነህ፣ ምንድነህ፣ ከየት ነህ ማን ይባል አማርኛ የለውም ውስጡ። ስለዚህ ድርጅቱም ራሱ ቦርደርለስ የሐረር ልጆች ነው። ምንም የሚገድበን የሚያጥረን ነገር የለም። ዋናው አላማ እና ግባችን አንድና አንድ ነው። እዛ አካባቢ ያሉ ልጆች ከኛ የተሻለ ቢቻል
ቢያንስ ቢያንስ ደግሞ ከኛል ወደ ኋላ ያልተመለሰ ህይወት እንዲኖራቸው ነገ ተምረው አድገው ሀገር የሚረከቡ ህጻናት በሚገባ ውሃ ጠጥተው የሚበሉት ነገር ኖሯቸው የሚማሩበት የመማር ማስተማሩ ሂደት የሚያስተላልፍ ቁሳቁስ ኖሯቸው የሚማሩበትን እና የሚያድጉበትን ማህበረሰብና ሁኔታ መፍጠር ይሄ ነው ጎሉ።
ምሽቱ ትውልድ ቦታዋ ሐረር ያሰለፈቻቸውን በጎ ትዝታዎች በመርሰት ያስቀኛት እንደነበር የምትናገረው ደግሞ ከአሌክሳንድሪያ ቨርጂኒያ የመጣችው ማሌ ተሾመናት።
ሐረር ሲባል ብዙ ትዝታዎች አሉ። መነሻችንም ሐረር ነው። ዛሬ እዚህ ከተማ ላይ የተሻለ ከተማ የተሻለ ስራ የተሻለ ኑሮ ኖሯል። ደግሞ መርዳት ስንችል የኖርንበትን አገር መጣሪያችን ነውና እኔ በሄድኩበት ሰው ሲጠይቀኝ አረ ልጅ ነኝ ብዬ ቀድሜ ነው የምናገረውና ቀላል አይደለም ዛሬ መስጠት መቻላችን እና ዛሬም ነገም ተነጎዲያም አጠገባቸውን ቆማለን እንረዳለን።
ውቅያኖስ አቋርጦ በፕሮግራሙ ለመታደም አሜሪካ የደረሰው ቁጥዋን ያለማየው ታደሰ እንዲህ ያሉ በጎ ስራዎች ይበረቱ ዘንድ ኪነጥበብ ዋጋላት ይላል። ልክ እንደዚህ ሁሉ የወጡበትን ማህበረሰብ የከተሙትን ችግሮች እንዲፈቱ ማገዝ ልማድ ይሆን ዘንድም ሁሉም ሊሰራ ይገባል ብሏል።
እንዲህ አይነት ነገር ቢበዛ ያገራችን ያለባትን ችግር የመካፈል ጉዳይ ነው። አሁን አንዳንድ ጉዳዮችን ለመንግስት ለህዝብ ብለን አየር ላይ ምናንጠለጥላቸው ነገሮች አሉ። ህዝብም መንግስትም ሰው ነው እና ይሄ ማህበረሰብ ነው። ርቀት ሳያግዳቸው ያሉበት ሁኔታ ፈተና ሳያግዳቸው እንደገና ተሰባስበው የነበረበትን ማሰብ ሁላችን እቺን እንኳን የሆነ ጠጠር ብንጥል ነገ የተሻለ ከኛ የተሻለ ማህበረሰብ ማፍራት እንችላለን። ይሄ ትልቅ ሐሳብ ነው።
ድንበሬልሽ ያራ ልጆች ማህበር አሁን የጀመራችሁን ውጥኖች ከዳራ ድርሶ ለአካባቢው የሚበጁ አዳዲስ ፕሮጀክቶችን መተግበር የቀጣይ ጊዜ ህልሙ መሆኑንም የማህበሩ ፕሬዝዳንት ዶክተር ማሹ አብራ ተናግሯል። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነው አመሰግናለሁ። ለምሽቱ ያዝነው የመጨረሻ ጥንቅር የኒውዮርክ ከተማ ለፍልሰተኞች ከለላ የሚሰጠው ፖሊሲ እንዲሻሻል ከንቲባው ጥሪ ያቀረቡ የሚል ነው። ኒውዮርክ ከተማ ውስጥ ከተጠለሉ ፍልሰተኞች ጋር ተያይዞ የሚፈጸሙ ወንጀሎች የከተማዋን ነዋሪዎች ስጋት ላይ ጥለዋል ተብሏል። ኤረን ራነን እና ኢጎር ሺሃንካን የላኩት ዘገባ ነው፣ ቆንጅታ የታቀርበዋለች።
ባለፈው ጥር ወር ውስጥ በኒውዮርክ ታይምስ ስኩዌር በሚባለው አካባቢ ሁለት ፖሊሶች በፍልሰተኞች ጥቃት እንደደረሰባቸው መሰማቱን ተከትሎ የከተማዋ የፍልሰተኞች መጠጋያነት ነገር መፍትሄ የሚሻ ጉዳይ መሆኑ ጎልቶ ወጥቷል። ጉዳዩ አልተቋጨም፣ በሂደት ላይ ነው። ቢሆንም ኒውዮርክ ከተማ የፍልሰተኞች አስጠላይነት ፖሊሲዋ መቀየር ይኖርበት ይሆን የሚለው ጥያቄ አሁንም እንዳለ ነው። የከተማዋ የሕግ አስከባሪዎች ከፌደራሉ መንግስት የኢሚግሬሽን መስሪያ ቤት ጋር በትብብር ለመስራት አይችሉም። በከተማዋ ፍልሰተኞች ወንጀል ሲፈጽሙ ተገኝተው ታስረው ከተለቀቁ በኋላ እንኳን ለኢሚግሬሽን ባለስልጣናት ብዙውን ጊዜ መረጃው አይጋራም። በዚህም ምክንያት ወንጀል የፈጸሙትን ሰዎች ከሀገር ለማባረር እንዳይቻል እንቅፋት ፈጥሯል። ይህንን ጉዳይ ታዲያ የኒውዮርክ ነዋሪዎች በተለያየ መንገድ ይመለከቱታል። ለምሳሌ ማሪ ሹልስ እንዲህ ይላሉ።
I think that the courts should communicate with ICE and get rid of people who are committing
ፍርድ ቤቶች ከአይስ ማለትም ከኢሚግሬሽን እና ቀረጥ ህግ አስከባሪ ተቋም ጋር እየተነጋገሩ ወንጀል የፈጸሙ ሰዎችን ማስወጣት ያለባቸው ይመስለኛል።
ሌላው የኒውዮርክ ነዋሪ ካል ኮዘል ደግሞ የሚከተለውን አስተያየት ነው የሰጡት።
A lot of the hotels have migrants, but I've never had any issues with them whatsoever. Give me your tired, your poor, your huddled masses yearning to be free. I mean,
ብዙ ሆቴሎች የውጭ ሀገር ፍልሰተኞች የሆኑ ሰራተኞች አሏቸው። ምንም አይነት ችግር ሲፈጥሩ ፈጽሞ አይቻላውቅም። ማለቴ የነጻነት አውልት ስታቹ ኦፍ ሊበርቲ ኮ እዚህ እኛ ጋር ነው ያለችው። ነጻነትን ተጠንተው አንድ ላይ ተጨናንቀው የሚጎርፉ ድሆችና ደካሞችን ወደ ኒላቋቸው ብላለች እኮ። ያ ነው የኒውዮርክ መንፈስ።
ለፍልሰተኞች የሚከራከሩ ወገኖች በበኩላቸው ችግሩ ከልክ በላይ ተለጥጦ እየተነገረ ነው ባይናቸው። ኤሊዛ ታይመን ቲም ቲኤልሲ ኤንዋይሲ የሚባል ፍልሰተኞችን የሚረዳ ስብስብ ስራ አስኪያጅ ናቸው።
I absolutely think that the sanctuary status should remain. I mean, you know, this sort of emphasizing
ለፍልሰተኞች መጠለያ መሰጠቱ መቀጠል አለበት ባይነኝ። ማለቴ በተወሰኑ ፍልሰተኞች የተፈጸሙ ወንጀሎች በአጽንኦት የማሳየቱ ጉዳይ ያው የተለመደ ነገር መሆኑን የምታውቁት ነው። አሉታዊ ነገሮችን ነጥለው እየመዘዙ የተወሰነ ማህበረሰብን ለመወንጀል የሚደረግ መሆኑ ይታወቃል።
የኒውዮርክ ከተማ ከንቲባ ኤሪክ አዳምስ የከተማዋን ፖሊሲ መቀየርን በሚመለከት ያላቸውን አስተያየት በቅርቡ ቪኦኤ ጠይቋቸው ነበር።
ክብራትና ክብራን ለስርጭታችን የተመደበው ሰዓት በዚህ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠር ለኔ ያመሸው ንጉሱ ታምሬ፣ የምሽቱ ዋና አዘጋጅ አሉላ ከበደ፣ ሳስተናግዳችሁ ያመሸሁት እንግዶልንን። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ጤና ይስጥልኝ። Thank you.